ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ደነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 11 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ነሐሴ 11 ቀን 1353 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
እስከ መቼ?
በቅድሚያ የፋኖን ትግል አስመልክቶ ከስፍራው የደረሰንን ዘገባ እናሰማለን። በማስከተልም ከዝግጅት ክፍላችን የቀረበ ሐተታ ከዚያም አምራልስታን ዘነበ በቀለ የላኩልንን ጽሑፍ እናሰማለን። በመጨረሻም ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ጽሑፍ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
አስተዳደሩ ኃይሎች በተለያዩ ኢትዮጵያን አካባቢዎች ላይ ጥፋትን እየተከላነቡ መሆኑ ግልጽ ነው። በተለይ ደግሞ መከላከያው የሀገር ሳይሆን የአንድ ፓርቲ መሆኑ ሽንፈትን የጎላ እንዲሆን አስቦታል ማለት ነው። የኢትዮጵያ የሀገር መከላከያ ሰራዊት እንደ ሀገር ገለልተኛ ሆኖ ለኢትዮጵያውያን የሚያስተዳድር ወይም ደግሞ የሚሰራ ሰላም የሚያስከብር ኃይል ሳይሆን ለአንድ ግለሰብ ስልጣን ሲል ራሱን መስዋዕት የሚያደርግ የሞኝ የጎጠኞች የብሔርተኞች ወይም ደግሞ የተገንጣዮች ኃይል መሆኑ ግልጽ ነው። እንግዲህ ኦህዴድ መሪ የሆነው የኦሮሞ አገዛዝ ይወክለኛል ብሎ ያስተማረው የመከላከያ ኃይል ተብዬ ለኢትዮጵያውያንን የብልጽግና ፓርቲ ስልጣን እስከተጋፋችሁ ድረስ ከምድረ ገጽ ተጠፋላችሁ የሚል በሚመስል መንገድ ጸረግባዊነትን በየቦታው እየፈጸመ እያሳየ ያለበት ሁኔታ ነው ያለ። የሀገር መከላከያ ሰራዊት ሳይሆን የብልጽግና ፓርቲ ሰራዊት መሆኑ በተግባር ታይቷል ማለት ነው። በዚህና በመካከሉት ምክንያቶች በመሳሰሉት ምክንያቶች የኢትዮጵያ መከላከያ ሰራዊት ሳይሆን የኦህዴድ በመባል ሊጠራ ሆኗል። በዚህም በብዙ ቦታዎች የብሔር ብሔረሰቦችን የየአካባቢውን ያማከረ ወይም ደግሞ ያሳተፈ ኃይል ከመገንባት ይልቅ ኦሮመኛ ተናጋሪዎችን ብቻ በመመለስ የሚያስልጣነት ያመጣልን ነው። ስልጣናችንን ሰኞች ሊቃሙን ነው ጠባቦቹ ትምክተኞቹ በማለት በመከፋፈል እነዚህ ጎጠኞች የስልጣኑ ማራዘሚያ ከማድረግ እየተከፋፋቸው ይገኛል። በዚህም መለ ኢትዮጵያውያን መከላከያ ሰራዊትን መከላከያ ሰራዊት ለመቀበል ተቸግረው በብዙ ቦታ ተከፋፋይነት አጥቷል። ይህ ያገዛዙ ኃይል የአማራ በተለያዩ አካባቢዎች ሙሉ በሙሉ በሚባል ደረጃ ተሸንፏል። የአማራ ኃይል ፋኖ የዳስ ኢትዮጵያውያንን በእኩልነት በእኩል ባንዳይን የሚያይ ኢትዮጵያ ሀገር የተደሰተ ያለምንም ደሞዝ ያለምንም ቅድመ ሁኔታ ግንባሩን ለጥይት ደረት ለጦር የሚሰጥ ህዝባዊ ኃይል መሆኑ እንደ ሀገር እንደ ዓለምም በትልቅ አጀንዳነት እንዲመዘገብ ሆኗል። የአማራ ህዝባዊ ኃይል ፋኖ አማራን ለመቆጣጠር ጠቅላላ ያደጋዙ ኃይሎች ከአማራ ምድር አፈጥጦ ያለው የአማራን ወሰኖች ያካለለ ሙሉ በሙሉ አስተዳደሩን ለመቆጣጠር የፈጀበት ቢበዛ ሳምንት ቢያንስ አራት ቀን ብቻ ሆኖ ተሰማሩ ተስለናል። ይህ ህዝብ ኃይል አገሮ ዳርነቱን ክርስቲያንነቱንና የአባቶቹ ልጅ መሆኑን ያስመሰከረው ደግሞ ያለምንም ደሞዝ ያለምንም ጥቅማ ጥቅም ያለምንም ቅድመ ሁኔታ እንግሊዝ ሀገሬ ብሎ መነሳቱ ለየት ያደርገዋል። የቀሩ ብሔር ብሔረሰቦችም ይህንን ኃይል እንደ ሀገር መከላከያ ወይም ኢትዮጵያ ያስከተለ ኃይል ተቀብለውት ሀሳቡንም ደግፈውት እንዲንቀሳቀስ ሆኗል ማለት ነው። በዚህም ብዙ ቦታዎች ያገዳዙ ከተረኛ ሆነ የቆይት ሳይቀሩ የፖሊስ የሚሊሻ አባላትን ሳይቀር እኛ ከፋፈቁን ተዛሬ የሰራ ነው ተፈት ነው ማለት ነው። ምክንያቱም ፋኖ እውነተኛ የህዝብ ልጅ ነው፣ ፋኖ የኛ ልጅ ነው፣ የኢትዮጵያውያን ልጅ ነው፣ የፖለቲካ ልጅ ነው። ያለምንም ደሞዝ ያለምንም ጥቅማ ጥቅም ራስን መስራት ሲያደርግ በተግባራዊ ተናል በማለት አጋጣሚዎችን እየሰሩ ይገኛሉ። በዚህም አላምናቸው ብለን የእናንተን ውዳሴ ሙገሳ አንፈልግም በሚል ፋኖቹ ምንም እንኳን ባይቀበሏቸውም ከቤታቸው ትጥቃቸውን አውጥተው እስከ መስጠት ድረስ ያላቸውን ጽኑ ፍቅር በተግባር ያሳዩበት ሁኔታ ያለው የአማራ ኃይል እንግዲህ መከላከያው በአብዛኛው በሚባል ደረጃ ከኦሮሞኛ ተናጋሪ ውስጥ ከአማራ ህዝባዊ ኃይል ፋኖ ጋር አንገጥምም፣ ትላንትና ከወያኔ ጋር አብሮን የተዋደቀ ነገም ሀገር የሚያስከትል እውነተኛ ኢትዮጵያ ኢትዮጵያ የሚሸት ኃይል እስከሆነ ድረስ ይህንን ኃይል መጋፋት ማለት ኢትዮጵያን እና ኢትዮጵያን መዳፈር ስለሚሆን በሚል በስምምነት ትጥቃቸውን አስረክበው በምርኮ የተሰረሉ የቀርብና ለጠርነታቸው ያወጁ ተግባብቶ በእውነተኛ መስመር መሆናቸውን ያረጋገጠላቸውን ኃይሎች ደግሞ የመከላከያ ልብሳቸውን ቀይረው የትራንስፖርት ተከፍሏቸው ወደ አካባቢያቸው የተሸኙበት ሁኔታ እኔ ያለው ካፈር ኳይ መልሰኝ ብሎ አይኑን በጨዋቶ በቴሌቪዥን መስኮት ብቅ ያለው ኮሌ ዛሬም የውሸት ፕሮግራም ሊነሳ ይገኛል። በተለይ ደግሞ በተለያዩ አካባቢ ከተሞች እንደ ደሴ፣ ባህር ዳር፣ ጎንደር፣ ደብረ ማርቆስ እና የመሳሰሉት የዞን ከተሞች ላይ አስቸኳይ ጊዜ አዋጅ በሚል የእሳት አደጋ ገደብ በመጣል ህብረተሰቡን በብዙ ነገር እየጨቆነ ይገኛል። ከዚህ በፊት ሰርቶት እንደነበረው የባጃጅና የሞተር ሳይክል ተሽከርካሪዎችን አግዶ እንደነበር የሚታወቅ ነው። ይህ እግድ የተጣለ ለንጹሃን ተንቀሳቅሰው እንዳይበሉ በረሃብ አንገታቸውን እንዲደፉ በሚልና ክሰት ለማባላት እንደሆነም ግልጽ ነው። ይህ እግድ ግን የተጣለው እስከ ናገተስባት መሆኑ የሚታወቅ ነው። ነገር ግን ቅየታና በተለያየ ምግብ የሚዋጅቀው አገዛዙና ግብረ አበሮቹ ሁለት ባጃጅ ተሽከርካሪ ግን ሙሉ በሙሉ አስተናል ሲል ተደምጧል። ይህንን ቢልም እንኳን እኛ አገዛዙ አይገዛህም አይመራንም ውሳኔውንም አንቀበልም በማለት እንደ ደብረ ማርቆስ፣ ባህር ዳርና ጎንደር የመሳሰሉ አካባቢዎች ላይ አሁንም ለመስራት ፈቃደኛ ባለመሆናቸው እንቅስቃሴ እንዳልጀመሩ ለማረጋገጥ ችለናል። ከዛ ውጭ በሶስት ምክንያት በርካታ የአማራ አካባቢዎችን ለማጠር ለማሰር ለመሸበብ የሞከረበት አግባብ ለማደናበር እንደሆነና ብዙዎቹ እንዳልተቀበሉት ዛሬም በራስ መተማመኑ አደጋ ላይ ወድቆ ኢትዮጵያንን በድፍረት የሚናገርበት ሞራል አጥቶ በተለያየ መንገድ ትላንትና የደገመውን ውሸት ዛሬም ደጋግሞ ሲናገር ያደመጥንበት አግባብ ነው ያለው። ኮማንድ ፖስቱ ሙሉ ሙሉ ህዝባዊ ኃይሉም ይሁን የአማራ ህዝብ አልተቀበለውም። እርስ በርስ ተከባብሮ እንደ ሀገር ሀገር የማስከበር መንገዱን ይቀጥላል እንጂ አገዛዙ ምንም አይነት ነገር በፊቱ ቢደቅን በዚያ ወጥመድ እንደማይገባ ያረጋገጠበት ውሎ ነበር በዛሬው ዕለት በተደረገው ዳሰሳ። እንግዲህ ከዛዎች አገዛዙ የፋኑን እና የአማራ ህዝብ ኃይልን ስነ ልቦናውን በማይመስል መንገድ የውሸት ፕሮፓጋንዳ እየሰራ ይገኛል። ይህም ፋኖ ሸሽቷል፣ በከተማው የለም፣ እናንተን አስጨርሶን ሄደ፣ ዛሬ ፋኖን በከተማ አታገኝትም፣ ወይም ደግሞ በአማራ ምድር የለም፣ ወደ ጫካ ሄዷል፣ ተመቷል፣ ተደምስሷል፣ ለዛ ነው ትግሉ ያቋረጠ የሚል የውሸት ፕሮፓጋንዳ እየሰራ ያለበት ሁኔታ ነው ያለ። እውነትን ለመነጋገር በአማራ አካባቢ ሙሉ በሙሉ ኢንተርኔት በዋይፋይ የሚሆን የተለያየ ኮኔክሽን እንደማይሰራ ይታወቃል። በዳታም በመሳሰሉት መንገዶች የትኛውንም ሶሻል ሚዲያ መጠቀም አንችልም። የሳይበር ትግሉን በዚህ ልክ ለመቋቋም እንዲያመች ያደረገበት ሁኔታ ቢኖርም እንኳን በመደበኛው ስልክ እየተደዋወልን ያለንበት ሁኔታ ነው ያለ። በዚህም ስልክ የመጥለፍ የማሰር መንገዶች አሉ። ነገር ግን ከዚህ በኋላ አማራ እንግዲህ ሀገሬ ብሎ ተነስቷል። ስለዚህ በሶሻል ሚዲያ መረጃ የማይደርሰውን የአማራ ተወላጅ ወይም ደግሞ አማራ አካባቢ የሚኖር አማርኛ ተናጋሪ አዶኛ እንዲሁም የተለያዩ ብሔር ብሔረሰቦችን በተለያየ መንገድ መረጃ ስለማይደርሳቸው በቴሌቪዥን መስኮት ወጥቶ የውሸት ፕሮፓጋንዳ ፋኖ ሸሽ የሚል የሀሰት መረጃ እየነዛ ያለበት ሁኔታ ነው ያለ። ነገር ግን እውነታውን ስንነጋገር ፋኖ አልሸሽም፣ አንድም ፋኖ አልሞትም በሚባል ደረጃ ህዝባዊ ኃይሉን ንጹሃኑን ከመጨፍጨፉት የአማራ ህዝባዊ ኃይል ፋኖ እንዳልተጨፈጨፈ፣ እንዳልተደመሰሰ፣ እንዳልሞተ ይልቁንም እስከ አፍንጫ ድረስ እንደታጠቀ የሚታወቅ ነው። ፋኖ የፎይታ ጊዜ የሰጠ የአማራ ህዝብ የወጣ እንዲገባ የተለያየ ቀለብ የሚሸምት ቀለቡን ሸምቶ ወደ ቤት እንዲመለስ ወደ ጦርነት የሚዘምት ራሱን አዘጋጅቶ አገር የማዳን ጉዞውን ጥሪውን ሊቀበል ከቤተሰቦቻቸው ወጥተው የነበሩ ተማሪዎች ወደ ቤተሰቦቻቸው እንዲመለሱ ከዚህ በኋላ በማስጠንቀቂያ ነው ወደ ጦርነት የምገባ ትገባ ማንንም አላማከረም፣ አገዛዝም ቢሆን እኛን አይወክለንም፣ እኛ ኢትዮጵያውያንን እኛ አማራዎችን በማለት ከነ ሙሉ ትጥቁ ምንም ነገር ሳይጎልበት ከቀደሙ ይልቅ 70% የአማራ ህዝባዊ ኃይል ፋኖ ከመከላከያ ማርኮ የኢትዮጵያውያን ንብረት የሆነውን መሳሪያ ገንዘቡ አድርጓል። ከነፍስ ወከፍ እስከ ቡድን መሳሪያ እስከ ከባድ መሳሪያ ድረስ ፋኖ ታጥቋል። ዛሬም ጦርነቱ እንደሚጀምር ይፋዊ ተደርጓል። በ17 ጀምሮ ጦርነቱ ይካሄዳል፣ ሀገር የማዳን ጉዞውን ተቀላቀሉ የሚል ለተለያዩ ሀገር ወዳድ ኢትዮጵያውያን ጥሪ ቀርቧል። አማራ ውስጥ ያሉ ሌላ ቋንቋ ተናጋሪዎችን እንግዲህ አገዛዙ ትግሉን ለመቀልበስ በብዙ አቅጣጫ እየሰራ ነው ያለው። በድርድር ሙከራ አድርጓል። እነዚህም ቅጥረኛ በሆኑ በነባር የባድን ታጋዮች አማካኝነት ለፋኖ የወገኑ መስለው እንዲሰብኩ ፋኖን ትግሉን እንዲያንኮላሹ የትግል መስመር ውጭ እንዲያረጉት የተሰራ ስራ ቢኖርም ፋኖ ግን ትናንትና በተሸወደበት መንገድ ዛሬም ደግሞ መሸወድ ስለሌለበትና ለፋኖ ጠቅላይ ሰብሳቢ ሳይሆን በጎበዝ አለቃ በአንድ ለአምስት በጋንታ በሻምበል በሻለቃ ተዋቅሮ ኢትዮጵያን የማዳን ጉዞ ብቻ አልሞ የተንቀሳቀሰ ያለበት ሁኔታ ስላለ በዚህ እንዲጠመድ አልቻለም። ስለዚህ አልጠመድለት ሲል ቀጥሎ ያደረገው ምንድን ነው? አማራ ውስጥ ያሉ ሌላ ቋንቋ ተናጋሪዎችን በግንጠላ ማነሳሳት፣ በበጀት መደጎም፣ ከአማርኛ ተናጋሪዎች ጋር ማጋጨት እና የመሳሰሉትን መንገዶች እያከናወነ ይገኛል። አማራ አካባቢ ውስጥ ያሉ እንደ ሸዋሮቢት ኦሮምኛ ተናጋሪዎች፣ አዊ ዞን አገኛ ተናጋሪዎች እንዲሁም ወደ ጎንደር አካባቢ ቅማንት ብሔረሰብ የሚባሉ አካባቢዎችን በበጀት በመደጎም አይዟችሁ በማለት እናንተ አማራዎች ሳትሆኑ የራሳችሁ ማንነት አላችሁ፣ አማራ የሚታገል ለራሱ ነው፣ ስለዚህ ትግሉ የትግሉ አዳራሽ ሆኑ በማለት እየሰበከ በእያንኮላሸ ከትግሉ ውጭ እያደረገ የአማራን ህዝባዊ ኃይል ፋኖን እንዲዳከም አድርጓል። ይህም ደግሞ ሳይሳካለት ነው የቀረው ማለት ይቻላል። ምክንያቱም እነዚህ አካላት ሊሰሙት አልቻሉም። አንደኛ ፋኖ የህዝብ ነው፣ ሰንደ የአማራን ህዝብ ደግሞ መጥቀም እጅግ አዳጋች ለሚሆነው ማለት ነው። ስለዚህ መጨረሻ ያደረገው እነዚህ ብሔር ብሔረሰቦች ከአማራ ህዝብ ጋር አልጣላም ሲሉና ጦርነት አላነሳ ሲሉ የመጨረሻ አማራጭ ብሎ ያሰበው እርስ በርስ ማጋጨት ነው። የተለያዩ አጀንዳዎችን በመስጠት አደው አማርኛ ተናጋሪው እንዲገጥመው፣ ኦሮምኛ ተናጋሪው አማርኛ ተናጋሪው ጋር ጦርነት እንዲከፍት፣ የቅማንት ብሔረሰብ ከአማራ ህዝብ ጋር ጦርነት እንዲከፍት፣ ከትግሬ ጋር ብሎም በተለያዩ ኮሪደር አካባቢ እንደ ሱዳንና ኤርትራ አካባቢ ያሉትንም ሳይቀር በማጥመድ አማራ ጋር በማጋጠም እና እርስ በርስ በማጋጨት የራሱ ስልጣን ለማራዘም ጥረት እያደረገ ቢሆንም ሙሉ በሙሉ ይህ አጉል አስተሳሰቡ ከሽፎበት አልሳካለት ብሎ ዛሬም ወገቡን እንደተመታ እባብ ተመሃል ራሲ ፈራራችሁ እየሰለሰው ምንም አይነት መፍትሄ በምንመጣት አይሆን በከቢተ ተስፋለ ወርቆ ያለበት ሁኔታ ላይ አለ። መላው ኢትዮጵያን ከአማራ ህዝባዊ ኃይል ፋኖ ጋር በመሰለፍ መከላከያም ሳይቀር ታሪካዊ ኃላፊነታችን እንድትወጡ የሚል መልእክት ነው ያለኝ። እንደዛሬ ያለውን ጨርሻለሁ። በቀጣይ ያለን ውሏችንን እስከምንዳሰስ ድረስ ሰላም ሆኖ
በዞም እስከምንገናኝ ድረስ ሰላም ሆኖ
ሲበለው ያልፈኛ ቸሮች ሲበለው ሲተቋቁሱ ሲበለው መሶከዳጆች ሲበለው ወዴት ደረሱ ሲበለው ይወለድና ሲበለው ከፈንከቡ ሲበለው ጋን ይሸከማል ሲበለው ከነደብቡ ሲበለው ከብዳልና ሲበለው ከያቂ ዳለው ሲበለው ከሳተቆረ ሲበለው ብለው ቢለው ሲበለው ያመረረ ሲበለው አይማለዱ ሲበለው ሰው ቢበድሉ ሲበለው ከጁ ሲወጡ ሲበለው ተራዋን ዳለው
ሲበለው ከጁ ሲወጡ ተራዋን ዳለው ሲበለው ልጇ ቢመጣ መቤት አሏት
ውስጡን ሲያጥሙት ላዩ ይጠራል። ለሀገራችን ፈርጀ ብዙ ችግር መፍትሄው አገዛዙን ዘረኛ ስርዓቱን ማስወገድ ብቻ ነው። ከሃዲውና ዘረኛ የሆነው መረራ ጉዲና የድርጅታችን ተቋሞች ክፍሎች ተሰብስበው ተወያዩ ወሰኑ ሊል ሊቀጥፍ ቢጠርም ኦነግም ኦህዴድም ኦሮሞ ብልጽግናም ማናቸውም ህዝብን አማክረው ይቅርና አባሎቻቸውን ሰብስበው ጉባኤ አድርገው መርሃ ግብር አጽድቀው የራሳቸውን አመራር መርጠው አቅጣጫም ተልመው አያውቁም። ኦነግ ድርጅት ነኝ ብሎ በሻቢያ ሞግዚትነት ብቅ ካለ ጀምሮ አባላቱን በጉባኤ ሰብስቦ ያወያየበት ያማከረበት ወቅት የለም። አመራሩ እርስ በርሱ ተሰብስቦ በአባላትም በህዝብም ላይ እየወሰነ ነው የቀጠለው። የኦህዴድን መርክ የወሰነውና አመራር ያበጀለት ወያኔ ነው። በኢዴን የአመራር ጉባኤ ተገኝተው ወሳኞቹና መርሃ ግብር አራሚዎቹና አጽዳቂዎቹ እነመለስ ዜናዊ ነበሩ። ድርጅት አመራሮቹ አባላትን ሰብስበው ጉባኤ ማድረግ እንደ በሽታ የሚፈሩት የኦሮሞ ህዝብ ይቅርና አባሎቻቸውም የያዙትን አቅጣጫ የማይደግፉ እንደሚሆኑ ስለሚጠረጥሩ ስለሚፈሩ ነው። የኦነግ የግንጠላ መርህ የኮሎኔሉ መሰረታዊ ዓላማ ነው። የኦሮሞ ህዝብ የፈለገውና የደገፈው አቋም አይደለም። ሁሉም ዘረኞች መስመር የሳቱ ምሁር ተብዮች እንጂ ህዝብ አይደለም። የፋኖ ትግል የዘረኞችን ጎራ አመሶታል። ፋኖችም አግባብ ስልት ይዘው ራሳቸውን ለመድፍ አውሮፕላን ድሮን ጥቃት አለማጋለጣቸው በተወሰነ ቦታ ተከማችተው ለአሜሪካ ሰላይ ሳተላይቶች ተጋልጠው ዳገዛዙ ድሮኖች ሰለባ አለመሆናቸውም የሚደገፍ ነው። ራስን የመደበቅን ስልት በሚገባ መጠቀማቸው ደግ መሆኑ ግልጽ ነው። ከዚህም አያይዘው ሙያተኛ አሰራር የጋራ አመራር ወዘተን መቀበላቸውና መገልገላቸው የሚደገፍና ሊቀጥሉበትም የሚገባ ነው። አገዛዙና የባዕድ ደጋፊዎቹ ወያኔ በመጀመሪያ ደረጃም የፋኖን ኃይል ለማዳከም በሁሉም መስክ ሊሰማሩና የከፋ ወንጀል ጭፍጨፋ ሊፈጽሙም እያሴሩ እየጣሩ ናቸው። ለዚህም አሁንም እየተጠቀሙባቸው ያሉት ሰርጎ ገቦችን የህዝብ ጎራንን ባዮች አስመሳዮችን ቀጥረኞቻቸውን ነው። ርቃኑን የቀረው ዋናው ከሃዲ ብርሃኑ ነጋ ካንዴም ሁለቴ መግለጫ አውጥቶ የፋኖ ትግልን አውግዞ መቆም አለበትም ብሎ ኮሎኔሉን ደግፏል። ኮሎኔሉን ከሙስና የጸዳ አገር አድን መሪ ፍኖተ ካርታ የሰጠውት መሪ ሲል ከርሞ ዛሬ ተጻራሪው ወቃሹ ነኝ ሊል የተነሳውም አማራም ነኝ ሊል የቃጣውም ጓደኛውንም ማንም ሊያምነው ሊሰማው አይችልም። የፋኖ ደጋፊ እና ወዳጅነን ባዮች የትላንት የኦነግ የኮሎኔሉ አጫፋሪዎች የሚኒስቴር አማካሪ ቦታ አሳዳጆችና የድል አጥቢያ ፋኖዎች ዳግም ያወናበዱ ዘንድ እድል ጆሮ ሊሰጣቸው ከቶም አይገባም። የሽግግር ሂደት ደገፍን ብለው በተጨባጭ ሂደቱን የሚያበላሹት ብዙ ናቸው፣ እያየናቸውም ነው። በትግል መስዋዕትነት የተገኘን እድል አሳልፈን ከሰጠናቸው ሊያበላሹት ሊያከሽፉት ያሰፈሰፉ የትላንት የዛሬው ፋሽስቶች፣ የአሜሪካ ቅጥረኞች፣ ጸረ ዴሞክራሲዎችና የግል ስልጣን ጥመኞች መድረክ አጣበው በእይታችን ገብተዋል። ስምሪታቸውን ማደናቀፍ ማክሸፍ የኛ ግዳጅ መሆኑን ቸል ማለት የለብንም። ፋኖም ጎራውን ከነዚህ ተምቾች ወረራ መከላከል አለበት። ኢትዮጵያ መከላከያ ጦርም የራሷ መንግስትም የላትም። ጦሩ የኦህዴድ የኦሮሞ ብልጽግና ጦር ነው። ፈረንጆቹ ኮሎኔሉ የያካበቢው ጦርና ሚሊሻ ፈርሶ የአገር ጦር ይሁን በማዕከል ማማለቱ አማራው ተቃወመው የሚሉት ሐሰት መሆኑ ለዓለም ግልጽ ማድረግ ያሻል። የዘረኞቹ ስምሪት አማራውን ትጥቅ አስፈትቶ ወያኔ በደም አማራው ያስመለሰውን መሬት እንዲይዝ ለማድረግ መሆኑ መነገር አለበት። የወያኔ ጦር ከኦሮሞማ ዘረኛ ጦር ጋር በአማራው ላይ አብሮ ተሰልፏል። ተረኞችም የበላይነትን እንዳንቀማ በሚል ልዩነታቸውን ለማስወገድ እየማሰኑ ናቸው። ሁኔታው መለወጡና የመጨረሻው ደወል እንደተደወለባቸው እስኪረዱ ድረስ በፍጅት ጭፍጨፋ ቀጥለው አሸናፊ ልንሆን እንችላለን ብለው ስለሚያምኑ ከነሱ አደብ፣ ምህረት፣ ቀናነትን መጠበቅ ከንቱ ነው። በድርድር በሰላም ፋኖ ከኮሎኔሉና ዘረኞቹ ጋር ትግሉን አቁሞ ይደራደር አቋም የክህደት የአገር አጥፊ ስህተት ነው። ዘረኛውን አገዛዝ በጋራ ኢትዮጵያዊ ትግል ለማውደም እንትጋ።
መላሽ ማየና ታገኝ አራባው ናላ ቀደው አለቀዘ ምክለም ወለታው አልጋ ላይ ተኝቶ ዱሃን ይላሰ
አድማጮቻችን በማስከተል ትግል ዋስትናው ምንድነው በሚል ርዕስ ከአምረ ልሳን ዘነበ በቀደ ቀረበውን ጽሑፍ እናሰማለን። የኢትዮጵያ ህዝብ በዘር ተለይቶ ሳይሆን ለጅምላ ጥቃት የተጋለጠው በተፈጥሮ ዑደት መዛባት በአስተዳደር ብቃት ማነስና ግላዊ ስግብግብነት ምክንያት በመሆኑ ዛሬ በአፍሪካ በአረብ አገራት በሰሜን አሜሪካና በአውሮፓ በተወለደበት ምድር በኢትዮጵያ ጭምር ሰው ሰራሽ ጥቃት እየተካሄደበት ነው። በአረብ አገራት የሚኖሩ ኢትዮጵያውያን ኑሮ በዚህ መልኩ እንዲሆን ያደረገው በአሜሪካ በአፍሪካና በአውሮፓ ተንገላቶ የሚኖረው ህዝብ ስቃይና መከራን መርጦ ወይም እጣ ክፍሉ ሆኖ አይደለም። በአብዛኛው በአገሩ ላይ ሰላም ሰፍኖ ቢሆን የተሻለ ሁኔታ ላይ መገኘት የሚችል ነው። አገር በቀሉ የስልጣን አላሚ የሀብት ተሻሚ ተሸላሚ ስግብግብ ፍጡር ያስከተለው ጦስ የሚያንገላታው በመሆኑ እጁን አጣጥፎ አልተቀመጠም። ባለው አቅም ሁሉ ሲታገል የኖረ ነው። ይህ በአገሪቱ ላይ ብዙ ህዝባዊ በደል ያደረሰ አገዛዝ በአንድ ዘመን ብቻ የተወሰነ አይደለም። ሌላው ቀርቶ ካንዱ አንዱ ይሻላል ብሎ የደገፈው የውጭ ኗሪ ዜጋ ሁሉ በላቡ ለፍቶ ያገኘውን በአገሩ መሬት ላይ ከሌብነት በጸዳ መልኩ በሰርቶ ለመኖር ያደረገውን ጥረት አገዛዙ ቤቱን አፈራርሶ ሜዳ ላይ እንደጣለውና መና እንዳስቀረው ታይቷል። ይህ ሁሉ በደል የሚፈጸመው በቀጥታ ለቦታው በሚሻሙ ሰው መሰል ጭራቆች ብቻ ሳይሆን በአሸርጋጅ ፍርፋሪ ለቃሚዎች፣ በነሆለል ተታላዮች፣ በአድርባይ ምሁራን፣ ራሳቸውን ባስቀደሙ የጦር አለቆች ወዘተ ወዘተ ሳቢያ መሆኑ ግልጽ ነው። ለትግል ዋስትናው ምንድነው? በትግል ስም ላሸናፊ ካጎበደዱ፣ ለገዳይ ከሰገዱ የመሸነፍ ተስፋው ምንድነው? የትግልስ ዓላማው ምን ሊሆን ነው? ሲቀዘቅዝ በጣት ሲፋጅ በሹካ ለእንጀራ ይሰራም። ቢፋጅም ቢቀዘቅዝም ያመጋገብ ስርዓቱ የሚያዘው እጅም ብቻ ነው። ትግልም የጸና እምነትን ይጠይቃል። ጊዜው በደመና ስለተሸፈነ፣ ፀሐይ ብርሃኗ ስለተጋረደ እውነት ከእውነትነት ፈቀቅ ትላለች ማለት አይደለም። በድቅድቅ ጨለማ ውስጥም ሆና እውነት ታበራለች። አንዳንድ ሰዎች ጨለማውን ለማስወገድ ሻማ መለኮስ የሚያዋጣ ይመስላቸዋል። የሻማ ብርሃን ቀልጦ ጠፊ መሆኑን ቀድመው ቢረዱ ግን ቁመናና መልኩ አያታልላቸውም ነበር። የኢትዮጵያ ህዝብ አሁንም ከመከራ አልወጣም። የመከራው ምክንያቶቹ ደግሞ እኛው ልጆቿ ነን። አርበኛም ባንዳም እኩል በድል ጉሮ ወሸባዬ እንዲሉ የተፈቀደላቸው በአጼ ኃይለ ሥላሴ ዘመን ነበር። ሁሉንም ለመያዝ ይቅርባይነትን ለማስተማር ተብሎ ሊሆን ይችላል። በውል ያልታሰረ ይቅርታ መዘዙ አስከፊ እንደሆነ ግን የታየው አሁን ላይ ነው። ፕሮፌሰር አስራት ወልደየስ የኤርትራን መገንጠል አስመልክቶ ፍቺው በውል ይሁን ብለው ነበር። በህዝቡ ግብር ተመረው በገርነቱ በየዋህነቱ ተጠቅመው ለዚህ ደረጃ ያበቁት የባንዳ ልጆች ለመሆናቸው ማስረጃ አያስፈልገውም። ኢትዮጵያን እስከ ማፍረስ ሙከራ የተደረሰው በውል ባልተያዘ የባንዳ አሰላለፍ ምክንያት ነው። ስለዚህም የኢትዮጵያን ህዝብ ለድል የሚያበቃው ለእውነት መቆሙ እንጂ ለደጋፊ ቁጥር መብዛት ሽር ጉድ ማለቱ አይደለም። ይህ ዛሬ የሚታየው የፋኖ ድል በጥቂት ቆራጥ አርበኞች መስዋዕትነት የተገኘ ነው። በጭብጨባና በሆታ ታጀበም አልታጀበ ትግሉ የጠራ መስመር ያለው ነው። መነሻው አማራነት፣ መዳረሻው ኢትዮጵያዊነት ይህ የሚሆንበት ምክንያት ደግሞ በዱር በገደሉ ብቻ ሳይሆን በሰላም የተቀመጠውን አማራ ከኖረበት ስፍራ የሚያባረሩ የሚገድሉ የሚያፈኑ የሚያሳውሩ እስካልተወገዱ ድረስ ኢትዮጵያዊነትን ማንገስ ስለማይቻል ሰንደቅ ዓላማውን የሚዳፈሩ የሚቀዱ የሚያቃጥሉ የሰይጣን መልእክት በላዩ ላይ አስፈረው እመኑ የሚሉትን የጉልበት አሳማኞች ልካቸውን እስኪያገኙ መብታቸውን እስኪያውቁ ድረስ ትግሉ በምንም ማባበያ አይቆምም። ተደላዮችንም ዳግም ማድነቅ ስህተት ነው። አሁን የምንከፍለው ስቃይ እነሱ ባዶ አድርገውት በመሄዳቸው ሳቢያ ነው። አሁንም መምጫቸው የጠራ መሆኑ መታወቅ አለበት። ስለዚህም ፋኖ የእምነት የጽናት ዋስትና የቆራጥ ትግል ካስማ በመሆኑ ምንጊዜም ከፋኖ ጀግኖች ጋር ወደፊት። ድል ለኢትዮጵያ ህዝብ።
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 7 የነጻነት ትርጉም ምንድነው ምስጢሩ? ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው ተውስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ህይወቱን ገብሯል። በጃው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ጎድቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ህዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ቃለመኔው አገዛዝ ጋር አብረውና ወግነውም የሀፓንና የህዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለስልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የህይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተውስማኝ ሀገሬ። ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የቅጥፈት ጳጳሶች፣ የውሸት ሼኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈሽታ ሐቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሐፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርና ውል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን፣ ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አመራር ሂድ ሙት ብሎ ውደም ብሎ ማግደስ ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ሕዝብም ከጭቆና ሊላቀቁ የሚችሉት በትግልና በመሥዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብትን ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ጊዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ እግሬ አውጪኝ ካሉት ብዙ ጊዜ የሚሰሙ ትችቶች በመሠረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው፣ ታንክን በጦርና በቼኮዝ ጓንዴ ሊመልሱ መነሳታቸው ስህተት ነው ብለው ዛሬ የሚተቹ አሉ። ያኔም አሜሪካኖችና እንግሊዞች ተሳልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መጥተው ነጻ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ። አጼ ኃይለሥላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ። ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠጣ አልነበረም። ግና አጼው የሰረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠጣ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። የአርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መሥዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ስየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትቆራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ሰረወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራት ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ስርዓት በኢሃፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢሃፓ ጦረኛ ሆኖ ለሰላማዊ ትግል እምቢኝ ያለ ሳይሆን የወያኔ አገዛዝ ኢሃፓንም ሆነ በኢዴሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው እያለ ወያኔም ያኔም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢሃፓ ላይ ጦርነት ሲያውጅ ኢሃፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢሃፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢሃፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢሃፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየተፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን እስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከዓመታት በፊት ስገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመሰዋታቸው ለምሳሌ ከፍሉ ከበደ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ተስፋዬ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ፣ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብርሃነ መስቀል ረዳና ጌታቸው ማሩ አንድ የአመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ከአሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል፣ ጉዳትም ደርሷል። ይህን ስህተት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለሂስ ቢያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ሕዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውንም መስዋዕትነትንም በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል፣ መከራ የተቀበሉትንም ያከብራል እንጂ። በስህተት ደረጃ ግን ይህን የመከላከል እርምጃ አስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ፣ ፖለቲካዊና የትጥቅ መዋቅሩ መደበላለቁ፣ ዲሞክራሲያዊ ግንባር በሚልም ምስራዊ መዋቅሩን ሊያስጠቃ በሚችል ደረጃ መልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ ተመጣጡ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። ይህ ሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን፣ በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቁም ነገሩ ስህተት እፈጽማለሁ ብሎ ከድርጊትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባ አባላት ለአገርና ለህዝብ ሲሉ መስዋዕታቸውና መከራ መቀበላቸው የአገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቴዎች ነጋጠባ እንደሚሉት ሳይሆን፣ ሐቁ ግን የትግል ውስብስብነትና ይህም ሕይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ? ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለኢህአፓ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት ለሚከበርበት ስርዓት፣ በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። የአባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በህዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ የያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሰረታዊ ጠር የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ፣ የዛሬዎቹ ደግሞ ለወያኔ እንንጎንበስ በማለታቸው ልዩነት ተፈጠረ እንጂ ጠቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥፋት ነጠቆች ለምሳሌ የአባም ሆነ ደርግና መይሶን አቋማቸው አንድ ነበር፣ በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጠቡ ጊዜያዊ ህዝባዊ መንግስት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂሳብ ጅበል አብረነው በስሩ እንስራ ሲሉ፣ ኢህአፓ ደግሞ ደርግ ቦታውን ለቆ ጊዜያዊ ህዝባዊ መንግስት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ፣ ኢህአፓ ወያኔ በህዝባዊ ትግል መወገድ ያለበት ጸረ ህዝብ ጸረ ኢትዮጵያ አገዛዝ ነው በማለቱ ነው። የሚታረቅ አቋም አለመሆኑ ግልጽ ነው። ያባ መቼም ቢሆን መች ህዝብንና አገርን ክዶ ለወያኔ አያድርምና። ከዚህ ባሻገር ደግሞ ያባ ስለ ድርጅትና መርህ ያለውን አመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት በግትርነት በተንኳሽነት ወዘተ ሊከሱና ያሰጥ ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሰረትና ሐቅ ግን የላቸውም። ኢህአፓ ሀ ብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለህዝቧ ነው። هاگر تبدلج تبدج هزبوام تبذبزا مكراو بزا مرتو ترقت اكلنتنا ديمقراسين عطابلو ينوني تلماسو قدنا يهز وصفن ينتننا ياغر العلاو ينتن لماس كبر بلو عمت اتاقل انجي ماننم اقزاتو نقل سب لماس دستم ونا كماننم قارت مدام دو قال كدانون لمشرشرنا لمشرال نبرم عيد اللم يابان نابلو چو مرخ مالت كتاب امنتنو قالو كبرنو يقل سبو حصابات شون الناقوامات شو يمك اير مبس يتطبق بيهونم ዛሬ የሰላይ ድርጅት ቱሪስት የሆኑ ብዙ አሉ። ይህ ያሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባልን ነው። ይህ አይነት ከዚህ ገዚያ ማደርና በመቀበት ሁሉ መጣብ ልምድ ያላቸው ሁሉ ያባን በገጠርነት ሊከሱት የሚገርም አይሆንም። ንጹህ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። ያባ እነዚህን መርህሎ ያነገባቸውንና መስዋዕትነት የከፈለባቸውን ዛሬም ክብር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የህዝ መሰረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ ዴሞክራሲ አለ ገደብ ለዓላዊነቷ የተከበረ አገር እኩልነት የላባደሩና ፈርቶ አደሩ ህዝብ አጠቃላይ መብት መከበር ወዘተ ገና የመልስ ያለ እያሉ ናቸው። ይህ ሀቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነስ እያደሩ የገል ጥቅምን ማደለብ የሃፋ አቋም ሆኖ አያውቅም የሚሆንም አይደለም። ብልህኳን ስልጣኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ለህቆቹ እኛንን ወዘተ ወዘተ በሚል ከህዝብ ጣላት ጋር መሞዳመድን የሚሰብኩትን ያባ ግትር ብሎ ዛሬም የሚያገላቸው ነውና ሐሰት ቢረጩበት ብዙም የሚገረም አይሆንም። ትግልስን መርህና ህዝባዊ ዓላማን ማስቀደም ነው። የህዝብን ጥቅምና የነጻነት ፍላጎት የሚጻረረውን ሁሉ በባህል ወይም ወግ ሽፋን ያባ አይቀበልም። ባህላችን ነው በሚል ጎጂ ባህሎችን ፈረሴት ልምዶችን ህዝብን ከፋፋይ አቋሞችን ትምክህትና ጥበትን አያስተናግድም። ዛሬ ለኢትዮጵያና ለህዝብ ቆመናል። ለውጥ ፈላጊ ነን እያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም አቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያባ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና አላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የተፈነ በመሆኑ ባምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አሰግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃባ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ያባ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። በመርህ መሰረት መኖርና መርህና እምነትን ህይወትን ገላጭ ማድረግ በጣም ከባድ መሆኑ የሚታወቅ ነው። በዘልማድ ብዙዎች የሚቀናቸው በዝምድና ሆነ በጓደኝነት በጥቅም ሆነ በፍርሃት አድርባይ መሆን ነው። ጋሼ ይቀየማልና አቋማሊዝም እገሌ ትግል በቃኝ ካለ እኔ ማን ሆኜ ነው የምቀጥለው? አብሮ አደጌ ጋር እሰለፋለሁ። በአቋሜ ከጸናው ከወዳጆቼ እለያለሁ። እስከ መቼ ትግል እነ እገሌ ሲንደላቀቁ እያየሁ? ሕዝብ የራሱ ጉዳይ፣ ሁሉም ለየራሱ ወዘተ በሚል ተገቢውን አቋም መያዝና ጸንቶ መቆየት የሚያቀታቸው ጥቂቶች አልነበሩም፣ አይደሉም። ድክመታቸውንም ለመሸፈን በኢሕአፓ ላይ የሐሰት ክሶችን መደርደርና አሉባልታዎችንም ማሰራጨት ላይ ተሰማርተው አይተናል፣ አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይሳናቸውና ሲወላውሉ ወይም ወግድ ማለት የሚገባቸውን ጠላት አድርባይና ባንዳ ሲያቅፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ኢሕአፓም በዚህ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ኢሕአፓ ድርጅትና የድርጅት መሪዎችም የሕዝብ አገልጋይ እንጂ ከሕዝብ በላይ አይደሉም ብሎ ስለሚያምን ጣዖት ፈላጊዎች ጸረ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንደ አጼው ሥልጣናቸው የማይጠየቅና የማይገሰስ ነው ይባልናም ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፍባቸውና ቆጥ ስለሚሰቀሉ ነገሮችን ሲያበላሹና የሕዝብንና የአገርንም ጥቅም ሲጎዱ እንኳ መጠጨት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የሕዝብ መሪነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ ዕድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ኢሕአፓ ማሳሰቢያና እርምት ሲሰነዝርም በክብረ ነክ ያወግዙታል። ሐቁን በመናገር መወገዝ ይሏል። ይህ ነው። ከዚህ ባሻገር ግን ኢሕአፓ ያለውን አረመኔ አገዛዝ መታገልን ቅድሚያ በመስጠቱ የስንቱን ገበና ለስንቱ ደብቆላቸው እንዳለ የሚታወቅ ነው ማለትም እንችላለን። ለማንኛውም በኢሕአፓ ቀኛ አባላት ቅድሚያ የሚሰጠው ለአገርና ለሕዝብ በመሆኑ ባጓጉል ይሉኝታ፣ የመንደርና የጎጥ ልጅነት፣ መሰረተ ቢስ መቻቻል ወይ መሰል አልባሌና መወገድ ያለባቸው የተሳሳቱ አቋሞች የተነሳ ቃል ኪዳንና መርህን የሚያፈርስ መሞዳሞድ መቼም የሚታይ አይሆንም። ይህን አሌ ያሉትና ለጠላትም ፈካ ጎንበስ ሊሉ የቃጡትንም ከመሃሉ አውጥቶ ወደሚሄዱበት ሂዱ ብሎ በተደጋጋሚ ሸኝቷቸዋል። ኢሕአፓ በሀገር የሚኮራ ነውናም የጀግና ምሳሌ ፍለጋ በየባዕድ አገር መባዘኑን በበጎ አላየውም። ወር የታሰረውን ማንዴላ አትበሉ። በእስር የሚሰቃዩ ምሳሌዎች ከፈለጋችሁም የእኛዎቹ የአገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፍለጋ መሄድ ተገደዳችሁ ይላል። የጀግና ምሳሌም ለአረመኔ አገዛዝ ያደሩ ሳይሆኑ ለሕዝብ ሲሉ ሕይወታቸውን የገበሩ መሆን አለባቸው ሲል ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች አገር ናት ኢትዮጵያ። አንገታቸውን ለሰይፍ፣ ደረታቸውን ለጥይት፣ አንገታቸውን ለገመድ የሰጡ አያሌ ጀግኖች ነበሩ አሉም። ትናንት ስንቱ በትግል ሲሰዋና ሲሰቃይ፣ ያገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ኢሕአፓ የሚወገዘው ለምን ይሆን? እውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በሰማታት ደም አንቀልድ ባለ አስመሳዩን ካቀኛው አገር ወዳድ አናደባልቅ ባለ አታላይ ለጊዜው ያመልጣል በኋላ ይተምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ያባ በቀድሚያ ተጠያቂነቱ ለህዝብና በህዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጠው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የኢሃፓ ወራሽ እኛ ኢህዴኖች ነን ብሎ ለፈፎ ነበር። ከወያኔ ጋር አብሮ የኢሃፓን ወቅቱ የገደለና የጨረሰ መስሎት ሊወርስ ቃጥቶት ነበር። ግን ኢሃፓ ያንንም ቢሆን ማን ቢወልድ ማ ብሎ ምላሹን ሰጥቶታል። የኢሃፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ህዝብ ነው። የኢሃፓ ባለቤቶች ዛሬም ቢሆን ኢሃፓ ሆነው የሚታገሉት አባሎቹ ናቸው። ከለታት አንድ ቀን ኢሃፓ ነበርን ተረት ተረት ባዮችና ዛሬ የጠራት ሎሌዎች የሆኑት ኢሃፓ አይደሉም። በመሆኑም በነበን ደረጃ ሊደረደሩ የሚሞክሩት የውሸትና ተስሉ ዋጋቢትና መሰረተ ቢስ ነው። ለነገሩ ብዙዎቹ በድርጅቱ እንብዛም አልቆዩምና በውስጡ ተጨባጭ ተገላጥ ተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባውጣቸው ኢሃፓ ስለማያደርጋቸው ለውሸታቸውና ዝቅጠታቸው ሁሉ ኢሃፓ ተጠያቂ አይሆንም። የቆዩና ሁሉ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ቄስ አይነት ናቸው። ወጥተዋልና የሉበትም። ስለ ኢሃፓ የመናገር ወይም ኢሃፓነን ብሎ የመናገር መብታቸው አክትሟል ማለት ነው። ኢሃፓ ላይ የሐሰት ዘመቻ ከፍተው ይህንኑ ለማሳመን ኢሃፓ ነበርን የሚሉትን የነበርን መራሾች ህዝብ ጆሮ ሊሰጣቸው አይገባም። በኢሃፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የኢሃፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ኢሃፓ ህዝብን ሊያደናግሩ የሚጥሩትንም ሳይታክት እያጋለጠ የህዝብን ትግል እየተካከለ ነውና አወናባጆቹም ይረባረቡበታል። ይህኩሉ የሐሰት ዘመቻ ግን የሚያፋየው ኢሃፓ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ህዝቦችን ሁሉ አመሮ እየታገለና እያስጨነቃቸው መሆኑን ነው። የህዝብ ጠላቶችም ይዋሻሉ። ኢሃፓም ትግሉን አጠናክሮ ይቀጥላል። ውሸት የማይቀይረው ሐቁ ይህ ነው። ያ ተውልድ ይዘምር እንደነበረው በትግል የሚሞቱ አቸናፊ ናቸው። በትግል የሚኖሩ አቸናፊ ናቸው። ጭቆና ባለበት ሞገድ ያስነሳ የታጋይ ድምጹ ይጮሃል ይጣራል ይላል። አሁኑኑ እናምጽ አምጹ መጋለጡ ላይ አውለት ተናገሩ ከባጀ ፈድማ ደ